ሕፃናትን አትከልክሏቸው፣ ሕፃናትን አትከልክሏቸው፣ ወደ እኔም ጡተዋቸው፣ ሕፃናትን አትከልክሏቸው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምናላችሁ ሕፃናት፣ በቸርነቱ አመታትን እያቀዳጀ ከአመት ወደ አመት የሚያሸጋግረን ቸሩ አምላካችን እግዚአብሔር የተመሰገነ ይሁን። በየሳምንቱ ለእናንተ ለህጻናት የሚሆኑ አስተማሪ ዝግጅቶችን የምናቀርብበት የልጆች ጊዜ ዝግጅታችንን አሁን ጀምረናል። እስቲ አንድ ጥያቄ ልጠይቃችሁ ልጆች። በቅርቡ የሚከበር አንድ በዓል አለ። አንዳንዶቻችን የዘመን መለወጫ ስንለው፣ አንዳንዶቻችን ደግሞ ቅዱስ ዮሐንስ እንለዋለን። በዓሉ በኢትዮጵያ አቆጣጠር 2002 ታልቆ 2003 የሚጀመርበት ነው። ታዲያ እንዴት ቅዱስ ዮሐንስ ሊባል ቻለ? የዛሬውን ዝግጅታችንን ካደመጣችሁ በኋላ ይህንን ጥያቄ መመለስ መቻል አለባችሁ። ወደ ዝግጅታችን ከማለፋችን በፊት ግን እግዚአብሔር ዝግጅታችንን እንዲባርክልን በጸሎት እንጠይቀዋለን። ስለዚህ ሁላችንም ከያለንበት በመነሳት ለጸሎት እንዘጋጅ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይሰሪልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም መቼም ድረስ ከዘላለሙ አሜን።
ልጆች፣ በዛሬው ዝግጅታችን የአንድ ቅዱስ አባት ታሪክ እንነግራችኋለን። በደንብ ተከታተሉን እሺ ልጆች። የቅዱስ አባት መጥምቁ ዮሐንስ ይባላል። አባቱ ካህኑ ዘካርያስ ሲሆን እናቱ ደግሞ ኤልሳቤጥ ትባላለች። ካህኑ ዘካርያስ እና ቅድስት ኤልሳቤጥ ለረጅም ጊዜ ምንም ልጅ አልነበራቸው። ኤልሳቤጥም ልጅ ሳትወልድ አረጀች። እግዚአብሔር አምላክ ልጅ እንደሚፈልጉ ስለሚያውቅ ወደ ካህኑ ዘካርያስ መልአኩን ላከው። መልአኩም ዘካርያስን ልጅ እንደሚወልድ ነገረው። ዘካርያስ ግን ኤልሳቤጥ መውለድ እንደማትችል አስቦ መልአኩ የነገረውን አላምንም አለ። በዚህ ጊዜ መልአኩ ተቆጥቶ ልጁ እስከሚወለድ ድረስ መናገር እንዳይችል ቀጣው። ከመልአኩ ብስራት በኋላ ኤልሳቤጥ ወንድ ልጅ ወለደች። ስሙም ዮሐንስ ተባለ። አባቱ ዘካርያስም በዚህ በዮሐንስ ልደት ጊዜ መናገር ቻለ። ልጆች፣ ቅዱስ ዮሐንስ እግዚአብሔር ከሚወዳቸውና እግዚአብሔርን ካስደሰቱት ቅዱሳን መካከል አንዱ ነው። ቅዱስ ዮሐንስ ያደገውም ሆነ የኖረው በበረሃ ውስጥ ነው። በረሃ ማለት የሚበላና የሚጠጣ ነገር በበቂ ሁኔታ የማይገኝበት በጣም ደረቅና ፀሐያማ አካባቢ ነው። እናም ልጆች፣ ቅዱስ ዮሐንስ በዚያ በረሃ ሲኖር የሚመገበው አንበጣና የበረሃ ማር ነበር። የግመል ቆዳ ይለብስና በወገቡ ደግሞ ጠፍር ይታጠቃል። ጠፍር ታውቃላችሁ ልጆች? ጠፍር ማለት ከእንስሳት ቆዳ የሚሰራ ወገብ ላይ የሚታሰር ነገር ነው። ልጆች፣ ቅዱስ ዮሐንስ በጣም ቅዱስ፣ የእግዚአብሔርን ትእዛዝ የሚያከብር፣ ዘወትር በጸሎት የሚተጋ፣ ከኃጢአት የራቀ ሰው ነበር። በዚህም ምክንያት እግዚአብሔር በጣም ይወደው ነበር። ቅዱስ ዮሐንስ ይኖርበት ከነበረው በረሃ እግዚአብሔር እንዲያስተምር ስላዘዘው ወደ ከተማ ወጣ። በመንገዱ ሁሉም የእግዚአብሔርን ቃል እያስተማረ ሰዎች ከኃጢአትና ከክፉ ስራ እንዲመለሱ እውነተኛና ጥሩ ስራ እንዲሰሩ ይመክራቸው እንዲሁም በውሃ ያጠምቃቸው ነበር። ልጆች ቅዱስ ዮሐንስ የእግዚአብሔርን ቃል ያስተማረና ያጠመቀ ብዙ ሰዎችን ወደ እግዚአብሔር እንዲመለሱ ያደረገ በነበረበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ መጥቶ በዮሐንስ እጅ ተጠመቀ። ቅዱስ ዮሐንስ ኢየሱስ ክርስቶስን ስላጠመቀው መጥምቀ መለኮት ተብሎ ተጠራ። ቅዱስ ዮሐንስ ሰዎችን በማስተማርና በማጥመቅ ብዙ ከቆየ በኋላ አንድ ነገር ተከሰተ። በዚያ ዘመን የእስራኤል መሪ የነበረው ንጉስ ሄሮድስ የወንድሙ ሚስት የነበረችውን ሄሮዲያዳን ከወንድሙ ቀምቶ አገባት። ቅዱስ ዮሐንስ ይህን የንጉሱን ክፉ ስራ ሲሰማ ምንም ሳይፈራ በድፍረት ንጉስ ሄሮድስን የእግዚአብሔርን ትእዛዝ ለምን ትተላለፋለህ? የሰራኸው ስራ ኃጢአት ነው እያለ ገሰጸው። ንጉሱ ሄሮድስና ሚስቱ ሄሮዲያዳ በዮሐንስ በጣም ተናደው ነበር። ስለዚህም እስር ቤት እንዲታሰር አደረጉ። ቅዱስ ዮሐንስ ከታሰረ በኋላ የንጉሱ የልደት ቀን ደረሰና ትልቅ ድግስ በቤተ መንግስት ተደገሰ። በድግሱም ላይ ብዙ እንግዳ ተጠርቶ ነበር። እንግዶቹ ከበሉ ከጠጡ በኋላ ዘፈንና ጭፈራ ተጀመረ። ሄሮዲያዳ ሰሎሜ የምትባል ልጅ ነበረቻት። ሰሎሜ በልደት ዝግጅቱ ላይ ተነስታ ለንጉሱ ዘፈነችለት። በዘፈኗ በጣም የተደሰተው ንጉስ ሄሮድስ ሰሎሜን ምን ልሸልምሽ? የፈለግሽውን ጠይቂኝ አድርግልሻለሁ ብሎ ቃል ገባላት። ሰሎሜም ከእናቷ ጋር ተመካክራ ንጉስ ሄሮድስ የቅዱስ ዮሐንስን ራስ ቆርጦ እንዲሰጣት ጠየቀች። ንጉሱ ሰሎሜ በጠየቀችው ነገር እጅግ አዘነ። ነገር ግን ቀድሞ በእንግዶች ሁሉ ፊት የፈለገችውን ነገር ሁሉ እንደሚያደርግላት ቃል ስለገባላት ሊከለክላት አልቻለም። የቅዱስ ዮሐንስ ራስ እንዲቆረጥ ለወታደሮቹ አዘዘና ለሰሎሜ በሳህን መጣላት። እሷም ደስ ብሏት ልትቀበል ስትል የቅዱስ ዮሐንስ ራስ እንደ ርግብ ክንፍ አውጥቶ በረረ። እንደዚህ እየበረረም ለ15 ዓመታት ዓለምን እየዞረ አስተማረ። ልጆች፣ በቤተ ክርስቲያናችንም ከአዲስ ዓመት በዓል ጋር አንድ ላይ የቅዱስ ዮሐንስ በዓል ይከበራል። ልጆች፣ እግዚአብሔር ለሚወዳቸው ሰዎች ብዙ ድንቅ ነገሮችን ያደርጋል። ደግሞም ዘፈን እንዴት የክፉ ነገር ምንጭ እንደሆነ አያችሁ አይደል? ንጉስ ሄሮድስ በዘፈኑ ባይደሰት ኖሮ የዮሐንስን አንገት አይቆርጥም ነበር። ልጆች፣ የቅዱስ ዮሐንስን ታሪክ በዚሁ ፈጸምን።
ኢትዮጵያ የራሷ የሆነ የዘመን አቆጣጠር ያላት በመሆኗ ከብዙ ሀገራት ትለያለች። ሌሎች ሀገራት ያሏቸው ወራት መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ማለትም 12 ብቻ ሲሆኑ ሀገራችን ኢትዮጵያ ግን ጳጉሜ የምትባል ተጨማሪ ወር አለቻት። ስለዚህ እኛ ኢትዮጵያውያን 13 ወራት አሉን ማለት ነው። ይቺ ጳጉሜ የምትባሏ 13ኛ ወር 5 ቀናት ሲኖሯት በአራት አመት አንዴ ደግሞ 6 ቀናት የምትሆን ትንሽዬ ወር ናት። እናም ልጆች፣ እነዚህ 13 ወራት ካለቁ በኋላ የኢትዮጵያ ዘመን መለወጫ በዓል ይከበራል። ይሄ የዘመን መለወጫ በዓል እንቁጣጣሽ እየተባለም ይጠራል። ሀገራችን ኢትዮጵያን ሌላው ልዩ የሚያደርጋት ደግሞ እያንዳንዱ አመት በአራት ወንጌላውያን ስም መሰየሙ ነው። አራት ወንጌላውያን የሚባሉት ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ እና ቅዱስ ዮሐንስ ናቸው። አሁን ለምሳሌ 2002 ላይ ዘመኑ የቅዱስ ማርቆስ ነበር። 2003 ላይ ደግሞ ዘመኑ የቅዱስ ሉቃስ ነው ይባላል። ስለዚህ በአሁኑ ዘመን መለወጫ እንኳን አደረሳችሁ ስንባባል እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገረ እንባባላለን። እናንተም በቤት ውስጥና ከምታውቋቸው ሰዎች ጋር አሁን እንደነገርናችሁ እንኳን አደረሳችሁ መባባል ትችላላችሁ። የእንቁጣጣሽ ወይም የዘመን መለወጫ በዓል ጊዜ የኢትዮጵያ ትንንሽዬ ልጆች በየሰፈሩ እየዞሩ አሁን እንደምናሰማችሁ ሆ ብለን መጣን እያሉ ይዘምራሉ።
ሆ ብለን መጣን፣ ሆ ብለን፣
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 እግዚአብሔርን ብለን፣
ሆ ብለን መጣን፣ ሆ ብለን፣
ሆ ብለን መጣን፣ ሆ ብለን፣
ሆ ብለን
በዚህ ወቅት አደይ አበባ የምትባል ቢጫ አበባ ስለምትፈካ ያንን በመያዝ እየዘመሩ በየበሩ ይበትናሉ። ከዘመን ዘመን ያሸጋገራቸውን አምላክም ያመሰግናሉ። በዚህ ጊዜም ወላጆች ልጆቹን እየመረቁ ይሸልማቸዋል። ህፃናቱም እንዲህ እያሉ ያመሰግናሉ።
ከብረው ይቆዩን ከብረው በተዋዶም ነጻንተው በንሳውሃ ታጥበው ስጋና ደሙ
ህጻናት ወንዶች ደግሞ በንጹህ ወረቀት ላይ የአበባ ስዕል እየሳሉ እንኳን ከዘመን ዘመን አሸጋገራችሁ በማለት በየቤቱ በመዞር ስዕሉን ይሰጣሉ። ክርስቲያኖች ይህንን በዓል የሚያከብሩት ቤተ ክርስቲያን በመሄድ አምላካቸውን በማመስገንና ስጋው ደሙን በመቀበል የታመመን በመጠየቅ ለሌሎች መልካም በማድረግ ነው። ልጆች እንግዲህ የኢትዮጵያ ዘመን መለወጫ እንቁጣጣሽ በዓልን በእንዲህ አይነት ሁኔታ ነው የሚቀበሉት። ታዲያ እናንተም እንግዲህ በዓላት ሲመጡ ቤተ ክርስቲያን በመሄድ እግዚአብሔር የሚወደውን ነገር በመስራት በረከት አግኝታችሁ ልትቀበሉት ይገባል። እንዲህ የምታደርጉ ከሆነ ደግሞ እግዚአብሔርንም ሰውንም ደስ ታሰኛላችሁ ማለት ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ሳምንት እንደ አምላካችን ቅዱስ ፈቃድ በሌላ አስተማሪ ዝግጅት እንገናኛለን። እስካሁን አብሮን የነበረው አምላካችን መድኃኒታችን ኢየሱስ ክርስቶስ የከበረና የተመሰገነ ይሁን። አሜን።
ህጻናትን አትከልክሏቸው ህጻናት